የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ተናስተልን እንዴት አመሻችሁ? ዛሬ ግንቦት 25 2013 ዓመተ ምህረት ነው። ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ ዛሬ ምሽት ከሚደመጡት መሰናዶች መካከል
ያው ቋንቋውን ስናስተምር ደግሞ እኛም እንደ ሌሎች ትምህርት ቤቶች ግዴታዊ የግራመር ህጎችን በማስሸምደድ አስጨናቂ በሆነ መንገድ ሳይሆን ሰዎች ዘና እያሉ መማር የሚችሉበትን አይነት በቃ አትሞስፌር ለመፍጠር እንሞክራለን።
የሰማችኋት በጸጋ ጌታቸው ነው። ይማሩ የተሰኘ የእንግሊዝኛ ቋንቋን ማስተማሪያ የማህበራዊ መገናኛ አውታር ላይ ትሰራለች። ስለ አውታሩ የበለጠ ለማወቅ ከእሷና ከአጋሯ አማኑኤል እስራኤል ጋር ቆየት ብለን እንጨዋወታለን። ሌሎች ርዕሰ ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅ ምህንድስናውን ይከውናል። ከሁሉ በፊት አጫጭር ዜናዎች ይሰማሉ። ስመኝሽ ቆየ።
አመሰግናለሁ ሀብታሙ። የኢትዮጵያ ብሔራዊ ምርጫ ቦርድ አቶ እስክንድር ነጋን ጨምሮ በእስር ላይ የሚገኙ የባልደራስ ለእውነተኛ ዲሞክራሲ ፓርቲ አመራር አባላትን በእጩነት መመዝገብ መጀመሩን ማስታወቁን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ቦርዱ የፓርቲው እጩዎች ለሚወዳደሩባቸው አካባቢዎች አሳትሟቸው የነበረ ወደ 1.3 ሚሊዮን የሚጠጉ የድምጽ መስጫ ወረቀቶች እንዲቃጠሉ ትዕዛዝ ማስተላለፉንም ዛሬ ላስቻለው የፌዴራል ከፍተኛ ፍርድ ቤት አንደኛ የምርጫ ጉዳዮች ችሎት አስታውቋል። በዚህም መሰረት ፓርቲው ትላንት አዳዲሶቹን እጩዎቹን ማሳወቁን አስረድተዋል። የኮቪድ-19 መከላከያ ክትባት ዝቅተኛ ገቢ ላላቸው ሀገሮች እንዲዳረስ የሚሰራው ባለም የጤና ድርጅት መሪነት የተዋቀረው ስብስብ ኮቫክስ ግዙፍ የገንዘብ ድጋፍ አገኘ። ጃፓን ትላንት ረቡዕ በኢንተርኔት አማካኝነት ባስተናገደችው የመሪዎች ጉባኤ ላይ ኮቫክስ የ2.4 ቢሊዮን ዶላር ድጋፍ ቃል የተጋባለት ሲሆን ከሁሉም ትልቁ የሆነውን ድጋፍ እንደምትሰጥ ያስታወቀችው አዘጋጇ ሀገር ጃፓን 8 ሚሊዮን ዶላር እሰጣለሁ ብላለች። ካናዳ፣ ፈረንሳይ፣ ስፔን እና ስዊድን ከፍ ያለ የገንዘብ እርዳታ እንደሚሰጡም ቃል ገብተዋል። ኮቫክስ ከተቋቋመ ወዲህ እስካሁን 9.6 ቢሊዮን ዶላር አሰባስቧል። በርካታ ሀገሮች ካከማቹት የኮቪድ-19 ክትባት ውስጥ የተወሰነውን ለኮቫክስ ሊለግሱ ቃል የገቡ ሲሆን በዚህም ጃፓን ከሁሉም ትልቁ የሆነውን 30 ሚሊዮን ክትባቶች እንደምትለግስ ቃል ገብታለች። ፍልሰተኞችን አሳፍሮ ሲጓዝ የቱኒዚያ የሜዲትራኒያን ባህር ጠረፍ ላይ ከሰጠሙት ሁለት ጀልባዎች ላይ ከነበሩት ውስጥ የሁለት ፍልሰተኞችን አስክሬን ባህር ውስጥ ማግኘታቸውን የቱኒዚያ ባለስልጣናት አስታወቁ። ትላንት የቱኒዚያ የባህር ኃይል አባላት 109 የሚሆኑትን ተሳፋሪዎች ህይወት ሊያተርፉ እንደቻሉ ገልጸው ወደ 20 የሚሆኑት ግን እንዳልተገኙ የሀገሪቱ መከላከያ ሚኒስትር አስታውቋል። አስከትሎም ሚኒስትሩ አንደኛው ጀልባ መስጠሙን አካባቢው ከነበረ መርከብ ከተነገረን በኋላ ፈጥነን በመንቀሳቀስ ኤርትራውያን፣ ሱዳናውያንና ግብጻውያን ያሉባቸውን 70 ፍልሰተኞችን ለማዳን ችለናል ብሏል። ዙዋራ ከምትባለው የሊቢያ ከተማ ተሳፍረው ከትላንት በስቲያ ማክሰኞ ማታ ጉዞ እንደጀመሩ ስደተኞቹ እንደተናገሩም ሚኒስትሩ ገልጿል። ከሌላዋ ጀልባ ከተማ ከተነሳችበት የጠረፍ ከተማ አቅራቢያ 39 ፍልሰተኞችን ለማትረፍ መቻሉን የቱኒዚያ ባለስልጣናት ገልጸዋል። የዓለም አቀፍ ፍልሰት ድርጅት IOM በሁለቱ አደጋዎች የ20 ሰዎች ህይወት መጥፋቱን ገልጾ ይህ የሚያመለክተው ፍልሰተኞች የሚጓዙበት መንገድ ምን ያክል እጅግ አደገኛ መሆኑን ነው ብለዋል። በቀይ ባህር ላይ ተረስቶ በተተበ አንድ አሮጌ የነዳጅ ጫኝ መርከብ ላይ የተጫነ 1 ሚሊዮን በርሜል ነዳጅ ሞልቶ ወደ ባህሩ ለመፍሰስ መቃረቡን በተባበሩት መንግስታት ድርጅት የአካባቢ ጥበቃ ኃላፊ ትላንት አስታውቀዋል። ይህ የሆነው በየመን ውስጥ የሚንቀሳቀሱ ታጣቂዎች ባለሙያዎች መርከቡ ጋር መድረስ እንዳይችሉ በማድረጋቸው ነው። የመንግስታት ድርጅቱ አካባቢ ጥበቃ ፕሮግራም ዳይሬክተር የሆኑት ኢንገር አንደርሰን ለጸጥታው ምክር ቤት ቀርበው እንዳስረዱት ነዳጅ የያዘው መርከብ ቢፈነዳ ወይም በላዩ ላይ እሳት ቢነሳ በየመን የሚኖሩ 4.8 ሚሊዮን ሰዎችና በሳውዲ አረቢያ የሚኖሩ 350 ሺህ የሚጠጉ ሰዎች ከ24 እስከ 36 ሰዓት በሚሆን ጊዜ ውስጥ ከፍተኛ ጉዳት ለሚያደርስ የአየር ብክለት ይጋለጣሉ ሲሉ አስጠንቅቀዋል። አንደርሰን አክለው አሁንም ድረስ መርከቡ ስላለበት ሁኔታ ወይም ባረጀ መርከብ ላይ ለአካባቢ ብክለት አደገኛ በሆነ የቀይ ባህር ክፍል ላይ ለተቀመጠው 1.1 ሚሊዮን በርሜል ነዳጅ ምን መላ ማበጀት እንዳለብን አናውቅም ብለዋል። 45 ዓመታት ያገለገለው ነዳጅ ጫኝ መርከብ ሆዴዳ ከተሰኘው የሀገሪቱ ወደብ 60 ኪሎ ሜትር ርቆ የቆመ ሲሆን መርከቡ ምንም አይነት ጥገና ሳይደረግለት 6 ዓመት በመቆየቱ ምናልባት እየበሰበሰና ነዳጁም በመርከቡ የተለያዩ ክፍሎች እየፈሰሰ ሊሆን እንደሚችል የተባበሩት መንግስታት ድርጅት ስጋት አለው። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ። ለቀሪዎቹ የጋቢና ፕሮግራሞች ወደ ሀብታሙ ልመልሳችሁ።
ስመኝሽን ለቀደመው ዜና አመሰግናለሁ። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ በጣም እናመሰግናለን። ወደ ቀደመው መሰናዶን ሻገር። የማህበራዊ መገናኛዎችን ለማስተማሪያነት ከሚጠቀሙ ወጣቶች መካከል ከሁለቱ ጋር ዛሬ ቀድመን አጭር ቆይታ እናደርጋለን። ይማሩ የተሰኘ ኢትዮጵያውያንን እንግሊዘኛ ቋንቋ የሚያስተምር የዩቲዩብ አምድ ቻናል መስራቾች ናቸው። በሺዎች የሚቆጠሩ ተከታዮችን አፍርተዋል። ጥራት ያላቸው ማስተማሪያዎቻቸው መልካም ምላሽን እያገኙ ነው። እነሱ ካሉበት አዲስ አበባ፣ እኔ ደግሞ ከዚህ ከዋሽንግተን ዲሲ በማህበራዊ አውታር በኩል ጥቂት ተጫውተናል።
ስሜ አማኑኤል እስራኤል ይባላል። የይማሩ ክሪኤተር ነኝ።
እኔ በጸጋ ጌታቸው እባላለሁ። ይማሩ ላይ አስተማሪ ነኝ።
መጀመሪያ ቪዲዮዎቹን ለመስራት ለመልቀቅ እንግሊዝኛ ለማስተማር ያነሳሳን በፊት ያው እኔ ፐርሰናሊ የምሰራው ትራንስሌሽን ላይ ነበር እና ብዙ ሰው ከውጭ ሀገር ወደዚህ ሲመጣ ይቸገራል እንግሊዝኛ ለመተርጎም እንግሊዝኛ ለመናገር። ከውጭ የሚመጡትም ይቸገራሉ፣ እዚህም ያሉ ሰዎች ይቸገራሉ እና ያንን ችግር ለመቅረፍ ተብሎ የተጀመረ ቻናል ነው።
ያው ቋንቋውን ስናስተምር ደግሞ እኛም እንደ ሌሎች ትምህርት ቤቶች ግዴታዊ የግራመር ህጎችን በማስሸምደድ አስጨናቂ በሆነ መንገድ ሳይሆን ሰዎች ዘና እያሉ መማር የሚችሉበትን አይነት በቃ አትሞስፌር ለመፍጠር እንሞክራለን። ከዛ ደግሞ የተማሩትን ነገር ደግሞ ወዲያው በዕለት ተዕለት ህይወታቸው መጠቀም የሚችሏቸውን ትምህርቶችን ለማስተማር እንሞክራለን።
አዎ፣ በጣም በሺ የሚቆጠሩ ኦልሞስት ወደ 160 ሺህ የሚሆን ሰብስክራይበር አለን እና በጣም ጥሩ ፊድባክ ነው ያለው። አንድም ቀን ኔጌቲቭ ኮሜንት አያጋጥም። በጣም ፖዚቲቭ ምላሽ ነው ያለው ሁልጊዜ። ሰዎች እንደውም ሞር እንድንሰራ የሚያደርገን ኮሜንቶቹን ገብተን ስናይ በቃ በየዕለቱ በቃ ቪዲዮ እንድንለቅ ይገፋፉናል እና በጣም ፖዚቲቭ ምላሽ ነው ያለው ከሰው።
እና ያው ያስተዋልነው ምንድን ነው በጣም በቃ የእንግሊዝኛ ቋንቋ በጣም ተፈላጊነት ያለው ዘርፍ እንደሆነ አይደለ? ብዙ ሰዎች ለስራም ቢሆን ለትምህርትም ቢሆን በጣም ያስፈልጋቸዋል። ግን ሀገሪቱ ውስጥ ያለው የማስተማሪያ መንገዶች ሰውን እየጠቀመው አይደለም እና ብዙዎች ዩኒቨርሲቲ ተመርቀናል ብለናል ግን በቃ አንችልም ወይ ደግሞ ስራ ላይ ነኝ ያለሁት ግን አንችልም እና በጣም ያስፈልገኛል የእናንተ ትምህርት የሚሉ ሰዎች አሉ። ውጪ ሆኖም ደግሞ በቃ ትምህርት ዓለም አልተማርኩኝም ባለመማሬ በቃ በጣም እየተጎዳ ወይ ነው እያሉ ብዙ ሰዎች አሉ። ብቻ ምን ያህል ለኛ ሰው ይሄ ትምህርት የዚህ ቋንቋ ትምህርት እንደሚያስፈልገው በቃ በጣም ያየነው ከደረሰን ምላሽ ያየነው ይሄንን ነው። በጣም ተፈላጊነት እንዳለው
ትምህርቶችን በመታዘጋጁበት ጊዜ የፈተኗችሁ ወይም ያስቸግሯችሁ ሐሳቦች ነበሩ ወይ? በአማርኛ እንደዚህ ይባላል፣ በእንግሊዘኛ ግን ለመግለጽ ከብዶን ነበር የምትሏቸው? ወይንም ደግሞ ወደ አማርኛ ለመመለስም ሊሆን ይችላል።
አዎ፣ ለምሳሌ አንድ ቪዲዮ ሰርተን ነበረ ቅርብ ጊዜ፣ ስላንግን ማስተማር የሚል በጣም እሱ ቪዲዮ እንደውም በጣም ብዙ ሰዎች ወደውት እያዩት ነው። አሁንም በጣም እየታየ ያለ ቪዲዮ ነው። ግን ለዛ ቪዲዮኛ ሪሰርች ስናደርግ አሜሪካን ስላንግ የሚለው ርዕስ ላይ አሜሪካውያን በጣም የሚጠቀሟቸው ቋንቋዎች ግን ልክ እኛ አምጥተን ያንን ማስተማር ስንፈልግ በእኛ ባህል በፍጹም የማይሆኑ ቃላት ነበሩ አይደለም? እና ይህንን ያው ሰዎቹ መስማታቸው አይቀርም፣ ምን ማለት ነው ብለው መማር መፈለጋቸው አይቀርም፣ ግን እኛ ይህንን አናስተምርም ይከብዳል ብለን የተውናቸው እንትኖች ነበሩ አይደል? አሉ እንደዚህ አይነት በባህል ምክንያት ማይጣጣሙ ነገሮች። ያው የምዕራቡ ዓለም ሞር ፍሪ በመሆናቸው በብዙ ነገሮች ወደኛ ጋር ሲመጣ በደምብ ትራንስሌት ማያደርጉ ነገሮች አሉ።
ቪዲዮዎቻችሁን ስመለከት በጥሩ ጥራት የተዘጋጁ ናቸው። እንቅስቃሴያችሁ ወጪ ያለው ይመስለኛል። ይህን አገልግሎት ለመስጠት የሚያግዛችሁን ድጋፍ ከየት ነው የምታገኙት?
ቪዲዮዎቻችን ላይ ምንም አንደራደርም። በጣም ጥራት ባለው መልኩ ነው ለማቅረብ የምንፈልገው ለተመልካቾቻችን። አንድ ሰው አንዱን ቪዲዮ አይቶ በአሪፍ አቀራረብ ከቀረበለት የሚቀጥለውንም ቪዲዮ የማየት ፕሮባቢሊቲው በጣም ሀይ ስለሆነ እኛም ያንን ለማድረግ በደንብ በጥራት ነው የምንሰራው። አዎ፣ እንዳልከውም ደግሞ በደንብ ወጪ ያለው በጣም ብዙ ወጪዎች ያሉት፣ ግን ያንን ወጪ በራሳችን ነው ከቨር የምናደርገው። አሁን ላይ ግን ከዩቲዩብም የምናገኘው የተወሰነ ኢንካም አለ። ከሱም እያደረግን አቻችለን ነው እየሰራን ያለ ነው።
ይማሩ የተሰኘውን አውታር የበለጠ ለማሳደግ ምን አይነት እቅዶች አሏችሁ? የወደፊት ህልማችሁስ ምንድን ነው?
ይማሩን ለማሳደግ የተለያዩ እንቅስቃሴዎችን እያደረግን ነው። ኦልሬዲ የቀረጽናቸው ፕሮጀክቶች አሉ። እነሱንም ለማሳካት የተለያዩ እርምጃዎችን እየወሰድን ነው። ከነሱ መካከል አንደኛው ይማሩ ለልጆች የሚል ፕሮግራም ነው። ልጆች በቀላሉ ቋንቋን፣ ቁጥርን፣ ከለርን፣ የተለያዩ ገና ሲጀምሩ ማወቅ ያለባቸውን ነገሮች በአጭር ጊዜ ውስጥ እንዲጀምሩ፣ እንዲለምዱ የሚያደርጉ ትምህርቶችን እያስተማርን ነው።
በጸጋና አማን እጅግ በጣም አመሰግናለሁ። የጀመራችሁት ነገር ትልቅ ቦታ ደርሶ እንድታዩ ትመኝላችኋለሁ። መልካም እድል፣ መልካም ምሽት።
እሺ፣ እኛም በጣም እናመሰግናለን። አክብራችሁ ስለጠራችሁን ስለጋበዛችሁን እናመሰግናለን።
ያው እኛም እንግዲህ ያው ለሀገራችን ሰው የሚጠቅምን ነገር ቫልዩ አድ የሚያደርግን ነገር ለመስራት ነው እየሞከርን ያለ ነው እና ያው ይሄ ስራችንም እውቅና ተሰጥቶት ኦኝ ልጆች ጥሩ ስራ እየሰሩ ነው ብለው መጋበዛችን በጣም ደስ ብሎናል። በዚህ አጋጣሚም ደግሞ ያው ለመጀመሪያ ጊዜ ስለዚህ ቻናል የሚሰሙ ሰዎች ካሉ ቻናላችንን ፈልጋችሁ ሄዳችሁ ሰብስክራይብ እንድታደርጉ እንጋብዛለን። ያው በጣም ጠቃሚ ነገር ነው እየሰራን ያለ ነው። እናመሰግናለን በጣም።
Don't stop.
አድማጮቻችን በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ወደ እናንተ የሚቀርብ መርሃ ግብር ነው። የአሜሪካ ድምፅ ዘጋቢ ሄዘር መርዶክ ከሰሞኑ ወደ ኢትዮጵያ ትግራይ ክልል አምርታለች። በዚያ ያለውን ሁኔታን በመቃኘት ትኩስ መረጃዎችን በማዳረስ ላይ ትገኛለች። ባልደረባችን አሉላ ከበደ በስልክ መስመር አግኝቷታል። በዚያ ስላለው ሁኔታ የተወሰኑ ጥያቄዎችን አቅርቦላታል። በመቀጠል ይሰማል።
ሱዳን ድንበር አካባቢ በሺዎች የሚቆጠሩ ኢትዮጵያውያን ስደተኞች ያሉበትን ሁኔታ ስትዘግብ የቆየችውን ሄዘርን አሁን በስፍራው ተገኝታ የገጠማትን መቀሌ እስክትደርስ የነበረውን ጨምራ ያየችውን እንድትነግረኝ ጠየቅኳት። የመገናኛ ብዙሃን ሰራተኞች ጨምሮ በአውሮፕላን ጣቢያ ጥብቅ የጸጥታ ጥበቃ ማየቷን፣ ወደ አካባቢው የሚደረጉ ጉዞዎች ላይም ጥብቅ ቁጥጥር መኖሩ ያም ብዙ ያልተለመደ ያለመሆኑንና ከአዲስ አበባ ስትነሳ ያየችው ብዙም እንግዳ ነገር እንደሌለው፣ ነገር ግን መቀሌ ያየችው የተለየ መሆኑን ነገረችኝ።
And some things are open and people seem to be okay. If you talk to them, you realize how tense they are from the war, how depressed the local economy is from the coronavirus, and then the war on top of it.
ውጥረት ያለበት ሁኔታ ነው የሚታየው። ሰዎች ከቦታ ወደ ቦታ ይንቀሳቀሳሉ። አንዳንድ ነገሮችም ክፍት ናቸው። ሰዎችም ስታያቸው በደህና ሁኔታ ላይ ያሉ ይመስላሉ። ነገር ግን ስታነጋግራቸው ጦርነቱ ያሳደረባቸውን ውጥረት፣ ኮሮና ቫይረስ ከጦርነቱ ጋር ተደማምሮ በአካባቢው ኢኮኖሚ ላይ ያደረሰውን ጉዳት፣ መገለሉን ትረዳለህ። ኢንተርኔት ጨርሶ አይሰራም ማለት ይቻላል። ከዓለም አቀፍ ተቋማት ጋር በሚሰሩ ጥቂት ሆቴሎች የኤሌክትሪክ አገልግሎት ሲቋረጥ መስራት ቢያቆምም ከከተማውና ከተቀረው የሀገሪቱ ክፍል ጋር ከተቆራረጠው አካባቢ ጋር ግን የሚነጻጸር አይደለም። በመንገድና በሆቴሎች አካባቢዎችም ጭምር በርካታ ወታደሮችና የጦር መሳሪያዎችን ታያለህ። ይህን ያህል የጦር መሳሪያ በከተሞች አካባቢ ማየት ያልተለመደ ከመሆኑ በስተቀር ሰላም ነው።
መቀሌ ከሚገኙት የሀገር ውስጥ ተፈናቃዮች መጠለያዎች አንዱን ተዘዋውራ የተመለከተችውን ሄዘርን የካምፖቹን ይዞታ እንድትገልጽልኝ ላቀረብኩላት ጥያቄ ስትመልስ በካምፖቹ ያለው ሁኔታ ተፈናቃዮቹ እንደመጡባቸው ቀዮቻቸው ባይከፋም ፈጥኖ መድረስ የሚጠይቅ ይዞታ ነው ትላለች። በመቀሌው ካምፕ ያገኘቻቸው ቀደም ሲል ስትዘግብበት በነበረው ሱዳን ላሉ ዘመዶቻቸው ያደረባቸውን ስጋት መስማቷንም ጨምራ ገልጣለች።
We heard in the camps today was a lot of fear for their people's relatives in Sudan in those camps. You know, are they able to eat? There's not a lot of communication. We heard the same thing in Sudan, lots of people fearing for their families in
በካምፕ ውስጥ ያሉት ሰዎች የነገሩን በሱዳን ካምፖች ውስጥ ለሚገኙ ዘመዶቻቸው ያላቸውን ስጋት ነው። በልተው ይሆን ወይ ሲሉ ያስባሉ። ብዙ ግን በመሐከላቸው ግንኙነት የለም። በሱዳን ካሉትም ጋር ተመሳሳይ ነገር ነበር ስንሰማይ ነበረው። ኢትዮጵያ ውስጥ በትግራይ ስላሉ ቤተሰቦቻቸው ደህንነት ያደረባቸውን ስጋት ነበር የሚናገሩት። በካምፖች ውስጥ ያለው የዕለት ይዞታም ከባድ ነው። በመቀሌ ብቻ 26 የመጠለያ ካምፖች አሉ። እኛ የተገኘንበት አንዱ ካምፕ ከ7000 በላይ ሰዎች ያሉበት ነው። ትምህርት ቤቱን ነው ወደ መጠለያ ካምፕ የቀየሩት። እያንዳንዱ ክፍልም 8 ሜትር በ7 ሜትር ይሆናል። በአብዛኛው ክፍሎች ውስጥ 85 ያህል ሰዎች ይኖራሉ። ካምፑን ለቀን ስንወጣም ከቀኑ 8 ወይም 9 ሰዓት አካባቢ ቢሆን ነው። ያነጋገርናቸው ሰዎች ሁሉ እስከዛ ሰዓት ድረስ ምግብ አልበሉም። በእርዳታ አህል ነው ኑሯቸውን መሰረት ያደረጉት። እሱም አልፎ አልፎ ነው የሚመጣው። በዚያ ላይ በቂ አይደለም። እናም ዛሬ ህፃናቱን ጨምሮ እስከዛ ሰዓት ድረስ ምግብ አላገኙም ነበር።
ከዚያ የሚገኙት ተፈናቃዮች ከየት የታካባቢዎች እንደመጡና ስለ ራሳቸው የነገሯትን ጠየቅኳት። ብዙ የሚያሳዝኑ ታሪኮች አላቸው ያለችው ሄዘር የአንዲት እናትና በምን እንደሆነ በማታወቀው ሁኔታ የቆሰለ ልጇን አስመልክቶ የነገረቻትን አጋራችኝ።
When the war came to her town, she was in the market. It was a Saturday and she was shopping. And suddenly she said it was just all of a sudden tanks rolled into town and there was fighting.
ጦርነቱ ወደ እነሱ ከተማ ሲደርስ ቅዳሜ ዕለት የገበያ ቀን ነበር። ድንገት ታንኮች በከተማይቱ ውስጥ መታየት ጀመሩ። ውጊያውም ተጀመረ። ከዚህን ራቅ ስትል ለእህቷ ነገረቻት። እናም መሮጥ ጀመሩ። በመሮጥ ላይ ሳሉ የያዙት ቡና ተደፍቶበት ያቃጥለው ወይም ቤቶች ሲቃጠሉ የቦምቡ ፍንጣሪ ይምታው እርግጠኛ አይደለችም፣ ግን ልጇ ይቆስላል። ከዛም በተከተሉት በርካታ ሳምንታት ለደህንነታቸው አመቺ ስፍራ ፍለጋ ከቦታ ቦታ ስትዘዋወር ቆይታ በመጨረሻ እዚህ መቀሌ ስትደርስ፣ በቅርቡ ነው ይሄ የሆነው፣ ሕክምና እርዳታ ፍለጋ ሐኪም ቤት ሄደች። ሐኪሙ ልጁ የቀዶ ጥገና ያስፈልገው እንደነበረ ገልጾ እስካሁን ድረስ ለምን ዘገየሽ ሲል ጠየቃት። አሁን ሊደረግ የሚችል ነገር እንደሌለም ነገራት። ልጁ አሁን እጁን በደንብ መዘርጋት አይችልም፣ ትልቅ ቁስል አለው። ዋናው ጉዳይ ግን ለአካል ጉዳት መዳረጉ ነው።
ያም ከብዙ አሳዛኝ ታሪኮች አንዱ መሆኑን የገለጸችው ሄዘር ያቺ እናት ንግግራቸው መጨረሻ ዋናው ነገር ከልጄ ጋር በሕይወት መትረፌ ነው ስትል የነገረቻትን አካፍላኛለች። ለአሁኑ ሄዘር መርዶክን አመሰግናለሁ። እግዜር ይስጥልኝ።
አሉላን ለቀደመው ዘገባው እናመሰግናለን። ጋቢና ቪኦኤ ነው በማዳመጥ ላይ የምትገኙት። ከአሜሪካ ድምፅ ራዲዮም ነው በመደመጥ ላይ የሚገኘው። አሁን ደግሞ ወደ ምዕራብ አፍሪካዊቱ ሀገር ሴኔጋል የሚያሻግረንን ዘገባ እንሰማለን። በሴኔጋል የሚገኙ አዛውንቶች በባህር ላይ ያለ የውሃ ስፖርት ጀምረዋል። የአሊሰን ሊኮንጎና ማቢየ ናድርን ዘገባ ኤደን ገረመው እንደሚከተለው ታሰማናለች።
በዳካር ንጎር የውሃ ዳርቻ ከጠዋቱ 1:30 ሆኗል። የውሃ ሙቀትም 20 ዲግሪ ሴልሺየስ ነው። በባህሩ ላይ በሚገኘው የውሃ ጂምናዚየም በደርዘን የሚቆጠሩ ሰዎች ልምምድ እያደረጉ ነው። ቀድሞ የሀገሪቱ ሚኒስቴር ሆነው ሲያገለግሉ የነበሩት አራማይ ንዶዬ እዚህ ደንበኛ ናቸው። በሳምንት 3 ቀን ጧት ጧት ይመጣሉ።
በመጀመሪያ ክረምት በመሆኑ ውሃው ቀዝቃዛ ስለነበር ጥርጣሬ ነበረኝ። ነገር ግን ከመጣሁ አልሄድም፣ እቆያለሁ። ከዛ ሁሉንም አይነት ስፖርቶች አቆምኩ። የቤት ውስጥ ስፖርቶች፣ የእግር ጉዞና ሌሎች ነገሮችን አደርግ ነበር። አሁን ግን የውሃ ውስጥ ኤሮቢክስ ብቻ ነው የምሰራው።
ይሄ ስፖርት ታዲያ የራሱ የሆኑ ተወዳጅ የሚያደርጉ ጸጋዎች አሉት። በቅድሚያ የባህሩ ውሃ ምስጋና ይግባውና ባህሩ በማዕድናት በጨውና በአዮዲን የበለጸገ በመሆኑ የተዳከሙ የሰውነት ክፍሎችን ለማጠንከርና የሰውነት የደም ዝውውርን ለማሻሻል እንዲሁም የልብ ምትና ፍጥነትን ለማገዝ ይረዳል።
ከ7 ዓመት እስከ 90 ዓመት የእድሜ ክልል ውስጥ ያሉት ሰዎች አሉን። ለረጅም ጊዜ ባለመንቀሳቀሳቸው የተነሳ ቀላል የሆኑ አካል መናጋት ያጋጠማቸውና ቁመናቸውን ማሻሻል የሚፈልጉ ሴትና ወንድ አያቶችም አሉን። ውሃው የተሻለ ስለሚሆን በአብዛኛው በበጋ ወቅት ነው የሚመጡት።
ዶክተር ንጋዬ ማቢዬ 61 ዓመታቸው ሲሆን ከ9 ወራት በፊት የሰውነት ሚዛናቸውና የንግግር ክህሎታቸውን ያዛባ የነርቭ አደጋ አጋጥሟቸዋል። የህፃናት ሐኪም የሆኑት ዶክተር ንጋዬ ስለዚህ የውሃ ላይ ጂምናዚየም ከ2 ወራት በፊት ነበር ያወቁት። ከዚያን ጊዜ ጀምሮም እጅግ ብዙ ለውጥን አስመዝግበዋል።
መጀመሪያ ላይ ማውራት ከባድ ነገር ነበር፣ አሁን ግን ተሽሎኛል። በአጠቃላይ ሁኔታው ቀላል አልነበረም። አሁን ያለምንም ድጋፍ እየተራመድኩ ነው። የራሴንም መኪና በድጋሚ መንዳት ችያለሁ። ስለዚህ አሁን የተሻለ ነው።
ለወራት ያህል አልጋ ላይ ከቆዩ በኋላ አዳዲስና መሰል የህይወት ተሞክሮ ያላቸው ሰዎችንም እንዲተዋወቁ አግዟቸዋል። የ70 ዓመቱ ኮሎኔል ኢብራሂም ሶንኮም በተመሳሳይ በድንገተኛ የነርቭ ምት ወይም ስትሮክ ተጠቅተው ነበር። በአሰልጣኝ አላሰን ሳምባ አማካኝነትም የእንቅስቃሴ ውስንነት ካለባቸው ቡድኖች ውስጥ ገብተው ይሰራሉ። አሰልጣኝ አላሳን የባህሩ አሸዋ በራሱ ጥቅም አለው ይላል።
በፊት ሰውነቱ ምንም አይንቀሳቀስም ነበር፣ አሁን ግን ሰላም ነው። መገጣጠሚያዎቹ በሙሉ ይሰራሉ። በፊት ምንም አይናገርም ነበር፣ አሁን ግን መናገር ይችላል። ተሽሎታል። መልካሙን አምላክ እናመሰግናለን።
የውሃ ላይ ስፖርት ቤቱ ምንም ችግር በሌለባቸው ሰዎች ላይ የመዝናናት ስሜትን ሲያመጣ፣ በሌላ በኩል ብዙ ህመሞችንም ያክማል። የዚህ ቡድን አባል ለመሆንም በወር 10,000 የሴኔጋል ፍራንክ ወይም ከ20 ዶላር በታች ነው የሚያስከፍለው። ቡድኑም በሳምንት ለ6 ቀናት ስልጠና ይሰጣል።
ሰዎቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩምን መስተንግዶ፣ ኤልያስ አስማረ ደግሞ በድምፅ ምህንድስናው አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት።
Then by sitting late.